Stories from Sidama and Walaita regions in Ethiopia, collected in Awassa in February 1997 by Elizabeth Laird, under the auspices of the Ministry of Education, the Regional Educational Bureau, and the British Council.
Oh, takulak abron nat inchel. Enacho. But in Tigize, Enazi in Sasat and Delay Noral, Sostum, Gadiluchinimis Emerald, Betelay in Nazi Sostu Takula, Cavarona, Tinchel, Guadignamuchuno and Delay Sinoru, Babari Layalu, Cavarona Takula, Sigabelita Bumonacho, Babariacho Caravan. አሁን መጨረሻ ላይ ጥንቸል በባህሪዋ ፈጣን ናት። በሰውነትም ትንሽ ናት፣ በጣም ፈጣን ናት። እና የምታረገው ነገር ሁሉ ፍጥነቷን በጣም ይቀኑባታል። በዛም ላይ ውስጣዊ ስጋ በልተነታቸው አለ። አሁን እሷን ሌላ ቦታ ይልኩና ያሰሩባታል። እቺኮ አንተ አንድ ግሩዋን እዚህ አንድ ግሩዋን ይዘን እኮ ጉርስ ብናረጋት ምሳም ባትሆን ቁርስ ሳትሆን አትቀርም ይመለዋታል ያሉ ይመካከራሉ። አሁን ብልጥናትና በመትመጣበት ጊዜ ፊታቸውን ታያለች። በሷ ላይ ያላቸውን አመለካከት ታጠናለች። ጥርጣሬ ትጀምርና እነሱ በሚቀመጡበት ጊዜ ራቅ ብላ ነው የምትቀመጠው። እሷ ማላቸው አትገባና አንድ ቀን ተኩላ ይነሳና ጥርሱን ያፋጭባታል። ጥርሱን ያፋጭና ይገላምጣታል። እና አቶ ተኩላ ምን ነው ዛሬ ያለ ወትሮህ ጥርሶች እንገጫገጫሉ? ምን ነካህ? ባክሽ ዝም ብሎ አንዳንዴ ራሴን ሲያመኝ እንዲያረገኛል ይላታል። ሊሸውዳት ነው፣ ሊያታልላት ነው። በኋላ እሷን ይልኩና የሆነ ቦታ ልከዋት ቀበሮ ተኩላን አንተ አሁን ቀጥ ብለህ ከዚህ ትሄድና እቤትህ አልጋ ላይ ትተኛለህ። እኔ ጥንቸልን ልክልሃለሁ። ትመጣለች ጥንቸል። ስትመጣ ቀስ ብለህ መታረጋትን እንግዲህ አንተ ታውቃለህ ይለዋል። አጅሬሽልና ሄዶ አልጋው ላይ ጧ ብሎ አፉን እንደገጠመ ይተኛል። አሁን ተኝቶ እንግዲህ ሳይተኛ የተኛ ሰው አይኑን ገርበብ ቢያረግም አይኑ ትንሽ የመንቀጥቀጥ ባህሪ ያሳያል። በኋላ ቀበሮ ይነሳና አንቺ ጥንቸል 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 ብሎ ይጠራታል። አቤት ብላትና ተኩላ የሆነውን የነካውን ነገር ሰማሽ? ኧረ እኔ አልሰማሁም። ምን ሆነ? ኧረ እባክሽ የሆነውን ጠይቄ መጣሁ። በጣም በጠና ታሟል፣ ሊሞት ነው። ጸጸት እኮ ነው። ለምን ሄደሽ አትጠይቂውም? ሳትጠይቂው ከሞተ ጓደኛችን አይደለም እንዴ? በጥርሷ እየሳቀች እዛ ሆና እያለች ነው እንዴ? እኔ ምንም እኮ አልሰማሁም። በቃ አሁን ሂጅ ጠይቀዋለሁ። ሄደች ልጠይቀው። አሁን ትሄድና ያው ጆሮ ረጃጅም ናት፣ ብቅ ጥልቅ እያለች በር ላይ ሄደችና አሁን ራቅ ብላ በር ላይ ሳትገባ ምናምን ቆማ አየች። አሁን ስታይ ባንዳይኑ መምጣቷን ሽግርት ያረገ ያያታል። ለማረጋገጥ አፉን ደግሞ ይጥም አድርጎ በጣም ሰብስቦ እንደመጣ እንደወደቀ ነው ብሎ ነው ተኛ። አሁን እሷ ምን አለች? አይ አይ ሞተ ማለት ነው? ሞቷል ሞቷል። አይ ግን የሞተ አይመስልም። የሞተ ተኩላኮ አፉን ከፍቶ ነው የሚሞተው። አይኑ ደግሞ አንዱ ይንቀጠቀጣል። ምን ማለት ነው? የሞተ አይመስለኝም ማለች። አሁን ስትል ልክ የሞተ ለመምሰል አይኑን ጨፈን አፉን ከፈት ሲያረግ ነቃችና ተፈተለከች፣ ሮጠች። ብድግ ስል የለችም ይላለች። በኋላ ሌላ ጊዜ ጠብቆ አሁን ይሄኔ ጥሩ አርጓ አዘጋጅቷል በላለው ብሎ ቀበሮ ያፋሽከ ይመጣል። አሁን ሲመጣ ያኛው ተናዶ አልጋውን እየደበደበ ቁጭ ብሏል። ምንድነው እንደዚህ ሆኜ ብተኛ አመለጠችኝ ምን ላርጋ አመለጠችኝ። እና ከዛ በኋላ ጓደኝነታቸውም ቀረ። ተኩላና ቀበሮ አሳዳጅ ጥንችል ደሞ እየሸሸ ራሱን እየጠበቀ የሚኖር አውሬ ሆኖ ኖሩ ይባላል። እና ተረቱ መነሻው ምንድነው? አስተዋይነትና ራስን መጠበቅ ከመጥፎ ሴራ ያድናል የሚለውን እንትን ለማስተማር ነው። አመሰግናለሁ።
ይስሐቅ ነኝ። እሺ፣ አሁንም ይሄኛው ተረት የተያያዘ ቅን ፍርድ አሁንም እግዚአብሔር እንደሚፈርድ የሚነገር ተረት ነው። በድሮ ዘመን አንድ ንጉስ ነበረ። ይህ ንጉስ እድሜው ገፋ ያለ ቢሆንም ወጣት ሚስት አገባ። እቺ ሚስት ከንጉሱ ጋር አብራ ስትኖር የቤተ መንግስት ኑሮ በጣም ምቹና የተደላደለ በመሆኑ ደስተኛ ሆና ትኖር ነበር። ነገር ግን የቤተ መንግስት ኑሮ ማሩ፣ ጮማው፣ የሚበላው የሚጠጣ ሁሉ ምቹ ስለሆነ ሰው ነችና ለመቅበጥ ፈለገች። ለመቅበጥ ስትፈልግ እቤት ውስጥ ለንጉሱ ከሚያገለግሉት ሰራተኞች መካከል አንደኛው ሰውነቱ ደንደን ያለ፣ ቁመቱም ረዘም ያለ፣ መልኩም ቆንጆ የሆነ ሰራተኛ ነበረ። እቺ ንግስት ባጋጣሚ አብረው ሲውሉ አብረው ስራ ላይ ቤት ውስጥ ስታዘዝ ይሄ ሰራተኛ ከዚህ ልጅ ጋር ከዚህ ሰራተኛ ጋር ፍቅር ይዛታል። ንጉሱ በወጣ ቁጥር ሁሉ ይህንን ልጅ እዚሁ እኔ ጋ ነው የምትሰራው እያለች እሷ ጋር የሌለ ስራ ይህን ስራ፣ ይህንን አከናውን፣ ይህንን ጥረግ፣ ይህን አንሳ እያለች ከአጠገቧ እንድለይ አልፈለገችም። ከእለታት አንድ ቀን ይህንን ልጅ አፍ አውጥታ ከእሷ ጋራ እንዲዘሙት ወይም ደግሞ ምንዝርና እንዲፈጽም ትጠይቋለች። በዚህን ጊዜ ይህ ሰራተኛ ለንጉሱ ታማኝ፣ ለስራውም ታማኝ፣ ሞራሉም ጠንካራ ስለነበረ ከንጉሱ እጅ ከጌታዬ እጅ በልቼ ጠጥቼ አብሬ ኖር በእሳቸው እጅ አድጌ የእሳቸውን ባለቤት እንዴት እደፍራለሁ ቢሞት ይሻለኛል ብሎ እምቢ ይላል። ንግስቲቱም ደጋግማ ብትጠይቀው እምቢ ማለቱም ስታረጋግጥ ጊዜ ይህንን ልጅ አይኑን ትጠላለች። አይኑን ከመጥላቷም ባሻገር ምስጢር ያወጣብኛል በሚል ይህን ልጅ ለማስገደል ትፈልጋለች። አንድ ቀን የንጉሱ የልደት እለት ነበር። በዚህ በልደት እለት ንጉሱን አንድ ነገር ትጠይቋለች። ንጉሱን በጣም ይወዳት ነበር፣ ተንኮሏን ስለማያውቅ ይወዳት ነበርና ንጉስ ሆይ አንድ ነገር ልጠይቅ አታሳፍረኝ ትላለች። ምንድን ነው? ዛሬ በዓሌ ቀን ነው። በዚህ በዓል ግን አንድ ነገር ነው ልጠይቅ። ምንድን ነው እሱ? ይኸውልህ ይህ እከሌ የተባለ ያንተ አሽከር እኔን በመጥፎ ሁኔታ በመጥፎ መልኩ ስላዋረደኝ ክፉም ነገር ስለጠየቀኝ ተገላብጦሹን ነው ስለጠየቀኝ በነገ እለት እንዲቀበር ጉድጓድ ተቆፍሮ ተመቶ ይሞትና እንዲቀበር ያስፈልጋል። ይህንን ፈጽምልኝ። ሀ አለ ንጉሱ። ልብሱም ገፍ ቀደደ። እንደዚህ አደረገ? አንቺን ምስትን እኔ ያሳድገው ነው። ይሄማ ምን ቀላል ነገር አይደለም። ያንቺ ብቻ ሳይሆን የኔም ጠላት ነውና ልክ ነገ 3 ሰዓት አካባቢ ይሞታል። እኔ አስገድሏለሁ፣ አስቀብሯለሁ። የጉድጓድ አቆፋፈሩን እኔ ላስተካክላ። እሺ አስተካክል። ሰራተኞቹን ጠራችና የሆነ ቦታ ከቤተ መንግስቱ ቅርብ ቦታ ትልቅ ጉድጓድ እንዲቆፈር ታዛለች። ሰራተኞቹ እየቆፈሩ ያድራሉ። ንጉሱ አሁን እነዚህን ሰራተኞች ጠራና ምን አለ? ንጋት ላይ ልክ እንደነጋ አንድ ሰው እናንተ ጋር እንልካለሁ ያ የመጣውን ሰው ያዙና አንገቱን ምቱና በቆንጨራ እዛ ጉድጓድ ጨምሩ አፈር መልሱ ምንም ጥያቄ የለም እሺ ሉና ጉድጓዱን ቆፍረው አዘጋጅተው እንግዲህ ንጉሱ ወደ 3 ሰዓት አካባቢ ይሄንን የሚገለውን ሰውዬ እልካለሁ ይሄ እሷ በሷ ሴራ የተዘጋጀውን ሰውዬ እልካለሁ ብሎ ሲጠብቅ ልጁ አገር ሰላም ነው ብሎ እንደ ድሮው የቤተ መንግስቱን ስራ ለማከናወን መጥቶ አንዳንድ ነገሮችን ያስተካክላል። ልቡ ንጹህ ነው። እግዚአብሔር ደግሞ ልቡን ያውቃል። አሁን 3 ሰዓት ከመሆኑ በፊት 2 ሰዓት ላይ እቺ ሴትዮ በጣም አቁነጥንጧታል። ንግስቲቱ ይህ ጠላቴ ዛሬ ይቀበራል። እሱ የሚቀበረው ጉድጓድ ጥልቀቱ ምን ያህል እንደሆነ አይቼስት ልመለስልና ልክ 3 ሰዓት ሊሆን አካባቢ ከመሆኑ በፊት ንጉሱ ያንን ከመላኩ በፊት ጉድጓዱን አይቼ መለሳለሁ ብላ እየሮጠች ያ ጉድጓዱ ተቆፈረበት ስትሄድ ደርሳ ጉድጓዱ እንዲህ ስታይ እነዛ ሰራተኞች እንግዲህ ንጉሱ በሰጠው ትእዛዝ የመጣው ወዲያው ትይዙና ማጅራቱን መታችሁ ጉድጓዱ ውስጥ ተጨምራላችሁ ብሎ ስላለ የትእዛዝ እንደተጠበቀ ነው። ልክ ሴትዮዋ እየተንቀለቀለች ጉድጓዱን ለማየት ስትመጣ እጇና እግሯን ይዛል። ምን መሆናችሁ ነው? እኔ እኮ አይደለም እኛ ትእዛዝ ወስደናል። ማን ይሁን ማ የመጣውን ማጅራቱን በቆንጨራ ቁረጡና ጉድጓድ ውስጥ ጨምሩ ብሎናል ንጉሱ። ስለዚህ ምንም ጥያቄ የለም አሉና ሴትዮዋን ራሷን ማጅራቷን በቆንጨራ ይቆርጡና ጉድጓድ ውስጥ ይጨምሩና አፈር ያለብሳሉ። ከጥቂት ጊዜ በኋላ አፈሩ መልሰው ሲጨርሱ ንጉሱ ያንን ጠርቶ ንግስቲቱ ጓዳናት ብሏል እሷ አላወቀም። ያንን ልጅ ጠርቶ በል እዛ እስቲ ሰዎች ጉድጓድ እየቆፈሩ ናቸውና ሄደ እስቲ ምን እንደሚያደርጉ ብለው ይልኳል። ልጁ ሆዬ እሺ ብሎ እየሮጠ ሲሄድ አፈር ተመልሶ አልቋል። አፈር መልሶ ጨርሷል። ምን እያደረጋችሁ ነው? ሁ ይላሉ ሰራተኞች። ንጉሱ ብሎ ብሎ እስቲ ምስቱን እስቲ ያስገድል። የምን ምስት? ኧረ እመቤቲቷ ዛሬ ይኸውና እዚህ አሁን መተን ገለን እኮ አፈር እየመለስ ነው። መጥተው ለንጉሱ ይነግራሉ። ንጉሱ ጸጉሩን ይነጫል። ምን ይላል? ታሪኩ ምንድን ነው ብሎ እንደገና ያንንም ልጅ አስቀምጦ ሲጠይቅ ከመጀመሪያ አንስቶ እስከ መጨረሻ ታሪኩን ሲናገር እግዚአብሔር ያንን የዋሁን አድነው ተንኮልን በተንኮል መልኩ እንደፈጸመ እሷ በቆፈረችው ጉድጓድ ባስቆፈረችው ራሷ እንደተቀበረች ከሰማ በኋላ የእግዚአብሔር ስራ የእግዚአብሔር ፍርድ ምንጊዜም ትክክልና ሀቅ መሆኑን አረጋግጦ እግዚአብሔርን አመስግኖ ሌላ ትዳር መስርቶ የህይወት ዘመኑን በሰላም አሳለፈ ይባላል። አመሰግናለሁ።
እሺ አበበ ነኝ። አንድ በቀበሮና በአሞራ የተመሰለ ትረት ነው። ይሄ ምን ነው የሚያሳየው? አንድ ሰው በቸገረው ጊዜ እንዴት በዘዴ ችግሩን ማለፍ እንደሚችል የሚያሳይ ነው። እና አንድ ቀበሮ ረጅም መንገድ ሲሄድ ይርበዋል። በጣም ይርበውና የሚያገኘው ነገር የለም በመንገዱ። አሁን ተቸግሮ ሲሄድ ደክሞት መንገድ ቁጭ ያለ የሚያገኘውን ያላዘነ ያፋሸከ ግራቀኙን ያየ ሲሄድ አንድ አሞራ ትልቅ ሙዳ ስጋ ባፉ ይዞ እየበረረ ይመጣል። አሁን ሲመጣ በርቀት ሲያየው ያ ባፉ ያዘው ሙዳ ስጋ ጎልቶ ይታየዋል። ከዛ በኋላ አንተ አሞራ አሞራ ይለዋል። አሞራው ባፉ ስጋ ስለያዘ ዝምልና በጆሮ ብቻ እንዲህ ብሎ ያዳምጠዋል። አሁን ሲያዳምጠው ባክህን ዛሬ የእንስሳትና የአይዋፍ ስብሰባ ውዬ መምጣቴ ነው እና አንድ ነገር ነግርሃለሁ። አሁንም በጆሮ ብቻ ያዳምጥና ሄዶ ዛፍ ላይ ቁጭ ይልና ያዳምጠዋል። ከዚያ በኋላ ዛሬ የዋለው ስብሰባ እስካሁን ሌሎች እንስሳት ንጉስና አሳዳሪ ሲኖራቸው አይዋፍ ግን ምንም አይነት አሳዳሪ የላቸውም። ስለዚህ ለአይዋፍ አሳዳሪ ያስፈልጋል ተብሎ ተወስኗል። በዚሁ መሰረት ዛሬ አይዋፍ ተሰብስቦ ንጉስ ለመምረጥ በጣም እየተሯሯጡ እየተዘጋጁ ውለው እየፈለጉ ውለው በጣም ቆንጆ ማን ነው ጎበዝ ማን ነው ያማረ ማን ነው ብለው ሲሉ አንተ ተመርጣሃል። እና አንተ ተመረጥክበት ምክንያት አንደኛ እንደምታወቀው በጣም አንጋፋና ትልቅ መሆንህ የተነሳ ከሁሉ አይዋፍ የበለጠ ራስ ብርሃነ እንግዲህ ቁራ እዚህ ጋር ነጭ ነገር አለው ያንን ማለት ነው። እና መልክህም ሁሉ የተዋበ ነው ስለዚህ አንተ ተመርጣሃል። ግን ስትመረጥ አንድ ነገር ብቻ ነው የቀረው እሱ ምንድነው ብትለኝ እኔ አሁን አንተን ፍለጋ ሲሄድ ነው አጋጣሚ የተገናኘነውና ይሄ አሞራ ድምጹ ምን ይመስላል እስቲ ያጣርተሽ ነው የተብያለሁ። እና ለዚህ የፈለኩህ አጋጣሚ ነው የተገናኘነው መቼም ጻድቃን ሳይቃጥሩ ይገናኛሉና መንገድ አገኘሁህ ትለዋለች። አሁን እንዴት ያይዋፍ ንጉስ ሆኜ ተመረጥኩልና ወኔው ይመጣል ደስ ይለዋል። ዛፍ ላይ ቁጭ ልና ለማለት አፉን ሲከፍት ባፎ ያዘው ሙንዳ ስጋ ድብ ይልበታል። ከዛ በኋላ እቺ ቀብሮ ይረዋታል። ያንን ስጋ ለቀም ታረግና ወዲያው ትውጥና ደሞ አንተን ይህንን ቀስቀያሚ ጠቋራ እንኳን ለንጉስነትና ለባሪያነትም ማንም አይመርጥ ሚዶዶ ቤት ብላ ሰደደችው ይባላል። አመሰግናለሁ። አሁንም አበበ ነኝ። አንዲት ቆቅ ነበረች እና በጣም ብዙ ልጆች ነበሯት፣ ጫጭቶች ነበሯት። እንደምታወቀው ቆቅ ብዙ ጠላት አለባት። ከላይ አሞራዎች አሉ፣ ከታች ድመት አለ፣ አነር አለ፣ ሌሎችም ልጆቿንና እሷን ዝርያ የሚያጠቁ ብዙ አውሬዎች አሉ። አሁን ከነዚህ አውሬዎች ለመከላከል ዘዴ ነበራት። ዘዴዋም ምንድነው? ጫጭቶቿን በየጥሻው ስር እንዲደበቁ ታደርግና ስትመጣ የምትጠራቸው ድምጽ ነበራት። ልጆቼ በመከራ ቀን ለቅሜ ማሳድጋችሁ አላችሁልኝ ወይ ትላለች። እና አንድ ኮሚኒኬት የሚያደርጉት የድምጽ ቶን አለ፣ እሷ የምታውቀውና እነሱ የሚያውቁት የሚያግባባቸው። ከዛ በኋላ እነሱ ያሉበት ሆነው ንፋሱም እንግዲህ በህጻናት አንደበት ነው፣ ንፋሹም ሽነፍሽ ዝም ነው ያልነው፣ አዋራውም ስቦን ዝም ነው ያልነው፣ እናቴ ያንቺን ድምጽ ሰምተናል ብለው ከያሉበት ይወጣሉ። ያው ይዛ የመጣችውን ነገር ታካፍላችሁ ነው ይሻማሉ። አሁን እንደዚህ አድርጋ ስታሳድግ አንድ አድብቶ እነሱን ሊበላ የሚፈልግ ጅብ አለ። አሁን ይሄ ጅብ ምን ይፈልጋል? እሷ በሄደችበት ጊዜ እነሱን ለመብላት ይፈልጋል፣ ግን አገኛቸውም። በኋላ ያታልላትና አንድ ቀን ለምን ቋንቋሽን አታስተምሪኝም አያቆቅ ይላታል። እሽትልና ትነግረዋለች። አሁን አንድ ቀን ይመጣና በራሱ ድምጽ ልጆቼ በመከራ ቀን ፈልጌ ለቅሜ የማሳድጋችሁ አላችሁልኝ ወይ? ዝም ይላሉ። የእናታቸው ድምጽ አይደለምና ዝም አሉ። አሁን ብጠብቅ የሚወጣ ነገር የለም። ሌላ ቀን ደግሞ እንደገና ይመጣና በሷ ድምጽ አስመስለው ይላል። ከያሉበት ያንኑ ድምጽ ብሎ ይወጣሉ። አሁን ሲወጡ ልቅምቅም ያደርግና ይበላቸዋል። በልተው ከጨረሳቸው በኋላ እዛው በቦታው እሷ እስክትመጣ ይጠብቃል። ልክ እሷ ሮጣ ስትመጣ በሰዓቷ እሱ ጅብ ቁጭ ብሏል፣ ልጆች የሉ። እሷንም ልበላት ሲል ትበራለች። ሲያሳድዳት ስትሸሽ አንድ ሴትዮ እንሰት የምትፍቅበት ጓሮ ደርሳለች። አሁን ደርስና አንቺ ሴትዮ ባክሽን እዚህ ቃጫሽ ስር ደብቂኝ፣ አያጅቦ ልበላኝ ነው፣ በያው ልሽ እዛ ውስጥ ተደበቂ ትላታለች። አሁን ተደበቀችና
ስሮጥ ይመጣል እየተከተለ። አንቺ ሴት ያዕቆብ በዚህ በኩል መጣች እየደረሰች፣ እኔ አላየኋትም። ዛሬ ዋጥ ነው ማረግሽ፣ ንገሪኝ። አረ አንተ ዋጥ ከምታደርገኝ ያውልህ ትለዋለች። አሁንም ከዛ ትነሳና ያዕቆብ ስትሸሽ ሲያባረራት ስትሸሽ ሲያባረራት አይጥ እህል ይወቃል እና ትልቅ አውድማ ላይ እህል ሲወቃ፣ አያ አይጦ እባክህን እችን ከዚህ መከራ ካዳንከኝ ምስትም ሆነሃለሁ እና ደብቀኝና አድነኝ ትለዋለች። በያውልሽ ገለባ ውስጥ ግቢና ተደበቅ ትደበቃለች። አሁን እሷ ከተደበቀች በኋላ እያጅቦ እያነከሰ ይመጣል። አይጦ በዚህ በኩል አንድ ቆቅ መታለች የደረሰች። እሱ ከምንም አልቆጠረውም፣ ይወቃል እህሉ። እኔን ዘበኝነት ቀጥረሃል ወይ እኔ ያንተ ቆቅ ጠባቂ ነኝ ወይ እያለ እሱ ስራውን ይቀጥላል። ዛሬ ዋጥ ነው ማድረግህ፣ ንገረኝ ይሏል። አሁንም ያንኑ ዘፈን ይቀጥልለታል። ከዛ ይናደድና ብድግ አድርጎ ዋጥ ያደርገዋል። ዋጥ ሲያደርገው ከስር ሾልኮ ይወጣል። አሁንም እሱ አውድማ ውስጥ ነው የሚገኘው። አሁንም ዋጥ ያደርገዋል። አሁንም ሾልክና አውድማ ላይ ይገኛል። ቆይ ላንተ ዘዴ ያገኛለሁና ይሄዳል። ከዛ ይሄድና ጥጡን ሰፍቶ ይመጣል እንዳይሾልክበት። ልክ እሱ ስልቻ ሰፊ ቤት ሄዶ ተሰፍቶ ሲመጣ፣ ይሄኛው ደግሞ ቀጥቃጅ ቤት ይሄድና ትንሽ ምላጭ ስለት ያዘጋጅና ይጠብቀዋል። መጣና ተናዶ ዋጥ ያደርገዋል። አሁን ዋጥ ሲያደርገው ውስጥ ሆኖ ሆዱን የሰነጥቀው ጀመር። በዛች በያዘው ስለት አረ አልፈልግህም፣ አቶ አይጦ ውጣልኝ፣ ውጣልኝ፣ ውጣልኝ ይሏል። ከታች ሰፍተሃል፣ የላዩ ተራራ ነው፣ ቤት በኩል ወጣለው። ቁጭ 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 ይሰነጥቃል። ከዛ በኋላ አረ አይጦ አልፈልግህም፣ ውጣልኝ፣ ከታችው ተሰፍተዋል፣ የላዩ ተራራ ነው፣ ቤት በኩል ወጣለው። ቁጭ ቁጭ ሰነጠቀውና ወጣ። አሁን ጅቡ ሞተ። ከዛ በኋላ በቃ ያቺ ቆብ ወጣች። ከዛ መጀመሪያው ነው ያው ቃል ክዳን አላቸው፣ ሚስት ሆነች፣ የቤት ወሰዳች። እንግዲህ ከዛ ከሚወቃው እህል ላይ ቆንጥሮ ይሰጣትና በእንግዲህ በዚህ እህል ገንፎ ስሪልን ይላታል። ቆቅ ሚስት ሆነች፣ ያንን ትፈጭና ገንፎ ሲሰራ እሱ ገዳይ ነው። በእነሱ ወግ አንድ ሰው ሲገል ቅቤ ይቀባል። እንግዲህ የህብረተሰቡ ነው። ቅቤ ይቀባል። ቅቤውን ይዝና ይወጣና ደጅ ጉብታ ላይ ቁጭ ብሎ እየሸለለ እየፎከረ ቅቤውን ይቀባል፣ የገዳይነቱ። እሷ ቤት ምግቡን ታዘጋጃለች። ከዛ አንዲት አሞራ ትመጣና ብድግ ታደርገዋለች። ብድግ ስታደርገው ሄዳ ዛፍ ላይ ብቅ ስትል፣ አንቺ አሞራ የእኛ ዘር የሚበላው ሜዳ ላይ ሳይሆን ቁጥቋጦና ጥሻ ቅርንጫፍ የበዛበት ዛፍ ላይ ነው ይላታል። እሺ ትልና ሄዳ ቁጭ ስታደርገው ሾልኮ ይጠፋባታል። አሁንም ይመጣና ደጁ ቦታ ተቀምጦ እየፎከረ ድል በድል ላይ ሆነለት፣ እየሸለለ ቅቤውን ይቀባል። አሁንም ሌላ አሞራ ይመጣና ብድግ ያደርገዋል። ከዛ አሁንም አይ የኔ ዘር የሚበላው ጨፌ ሳር የበዛበት ቁጥቋጦ ያለበት ቦታ ነው እንጂ ሜዳ ላይ አይሆንም። ሜዳ ላይ የእኛ ዘር ከተበላ የበላው አይጠግብም ይላቸዋል። አሞራ አሁን ይመስለውና ጨፍ ቁጥቋጦ ሳር ያለበት ቦታ ውስጥ ነው ቁጭ ሲያደርገው ሳር ውስጥ ይገባና ይጠፋበታል። አሁን ከዛ ስመጣ አንቺ ይላታል። ቤት ይመጣና እኔ አያጅቦን ገድዬ አያሞራዎችን አታልዬ እኔ አንቺ ባል አንበሳው እንዴት ነው ደረሰ? አዎ ደርሷል። ለመሆኑ ምን ያክል ነው ማሰሮ ውስጥ ያለው ይልና ማሰሮ አፍ ውስጥ መጥቶ ወደ ውስጥ ገንፎ ምን ያክል እንደሆነ ለማየት ጎንበስ ሲል እዛ ውስጥ ይገባና ተቀቅሎ ሞተ ይባላል። አመሰግናለሁ።
ይስሐቅ ነኝ። ይህ ተረት የሐይቅና የጎርፍ ጉዳይ ነው። በአንድ ወቅት ዝናብ በብዛት ዘነበና
ክረምቱ በጣም ኃይለኛ ሆነ። እጅግ በጣም ከፍተኛ ዝናብ ከመዝነቡ የተነሳ መንገዶች በሙሉ አካባቢዎች በሙሉ ጎርፍ በጎርፍ ሆኑ። እነዚህ ይሄ ጎርፍ በተለይ ወሩ ሰኔ ወር ማነው ሐምሌ ወር ነበረ። ጎርፉ እጅግ በጣም ከፍተኛ ከመሆኑም የተነሳ የተለያዩ ነገሮችን፣ ዛፎችን፣ ቅጠሎችን፣ ግንዶችን እየተሸከመ ይጓዝ ነበር። ይህ ጎርፍ እንዲህ በሚጓዝበት ጊዜ ጠገበ። ጥጋብ የማያደርገው ነገር የለምና ጎርፍ እጅግ በጣም ከመጥገቡ የተነሳ በአካባቢ ላለው ለትልቁ ሐይቅ የሐይቅ ደግሞ ቆንጆ ልጅ ነበረችው፣ ልጃገረድ የደረሰች። በነገራችን ላይ ጎርፍ ደግሞ ቆንጆ ጎረምሳ ልጅ የደረሰ በጣም የታወቀ ጥሩ ቆንጆ ልጅ ነበረው። መጨረሻ ላይ ጎርፍ ስለጠገበ ለሐይቅ ሽማግሌ ላከ። ይህም እነዚህ ሽማግሌዎች ሄደው ወደ ጎርፍ በባህሉ በአገሩ ባህል መሰረት ወደ ሐይቅ ቤት ሄደው እንደምን ዋላችሁ፣ ጤና ይስጥልኝ፣ ደህና ዋላችሁ ብሎ ወደ ሐይቅ ገቡ። ወደ ሐይቅ ቤት በሚገቡበት ጊዜ ሐይቅ ግቡ፣ ቤት ለእንግዳ ነው፣ ግቡ፣ ተጫወቱ፣ ምንድን ነው ያለ ወትሯችሁ የመጣችሁ ብሎ ሐይቅ ይጠይቃል። አዎ እኛ የመጠንበትን እሺ እንድሉ አደራ እየጠየቅን ነው የመጣ ነው፣ አቶ ጎርፍ ልኮን ነው። ነው አዎ፣ ቁጭ በሏ ታዲያ። እሺ ምንድን ነው ጉዳዩ? ጎርፍ የላከበት እናንተን? የእርሶን ልጅ ጎርፍ ለልጁ እንድትታጭ እንድሰጡ ብሎ ነው የላከው። ልጅ ለማጨት ነው የመጣ ነው። የእርሶን ልጅ ለጎርፍ ልጅ ነው? ሐይቅ ብድግ አለና ልብሱን ቀደደ። ጸጥ ብዬ ባር አርፌ በተቀመጥኩ ነው፣ ክብረን ጠብቄ ስለተቀመጥኩ ነው ይሄ ሁሉ ድፍረት። እሱም ብሎ ደግሞ ዛሬ ታይቶ ነገ የሚጠፋ አሁን ታይቶ በኋላ ዞር የምል እሱም ብሎ ደግሞ ለመሆኑ ልጄን ለእሱ ልጅ እሰጣለሁ? ጥጋብ አይደለ እንዲህ የሚያደርገው አለና እጅግ በጣም ተናደደ። በምናደድበት ጊዜ የሐይቅ አማካሪዎች ጌታው አይናደዱ፣ ነገሩ በጣም ቀላል ነው፣ እንመክርበታለን አሉና ጓዳ ገብቶ ተመካከሩ። አወጡ፣ አወረዱ። ከዛ በኋላ ቀጠሮ ሰጡ። ጋብቻውን ተቀብለናል፣ ልጃችንንም እንሰጣለን። ነገር ግን እኛ በምንሰጠው ቀጠሮ ዕለት ጎርፍ አባትየውም ልጁም የጎርፍ ቤተዘመዶች በሙሉ እንዲገኙልን እንፈልጋለን። እናያለን፣ ልጁንም እናያለን፣ አባትየውንም እናያለን፣ እንዲገኙልን እንፈልጋለን። ከዛ በኋላ እንሰጣለን እና ቀነ ቀጠሮ እንሰጣለን አሉ። እሺ አሉ። ቀነ ቀጠሮ የምንሰጠው ታህሳስ 28 ቀን ጎርፉም አባትየውም ልጁም እንዲመጡ፣ ከዛ በኋላ ልጃችንን እንሰጣለን ብለው ቀጠሮ ይሰጣሉ። ከዛ በኋላ ጎርፍ እንኳን በታህሳስ ወር ሊኖር ትንሽ ዝናብ እንኳ ስለማይኖር ሐይቅም በሰላም ከልጁ ጋር እቤት ቀረ፣ ጎርፍ ሳይመጣ በዛው ቀረ። በእንደዚህ አይነት ዘዴ የጎርፍ ጥጋብ በዛው ቀረ። ልጃቸው ልጁም የሐይቅ ልጅ ለጎርፍ ሳትሰጥ እንደዚሁ በሰላም ኖሩ ይባላል። ይሄ ተረት የሚያስተምረው ምንድን ነው? ብዙውን ጊዜ ጥጋብ መጥፎ እንደሆነ አቅምን አውቆ ጉልበትን አውቆ መኖር፣ ራስን አውቆ አስተውሎ መኖር መልካም መሆኑን ያስተምራል። አመሰግናለሁ።
እሺ፣ አበበ ነኝ። በአንድ ሀገር አንድ ንጉስ ነበረ።
እና ንጉሱ ያው ሁሉ ጊዜ እንደሚያደርገው አንድ ቀን ስብሰባ ሸንጎ ይወጣል። ሸንጎ እንግዲህ በህብረተሰቡ ውስጥ ንጉስ በአብዛኛው ጊዜ ስራውን የሚሰራው በይፋ በሸንጎ ነው። ሸንጎ ቦታ ሄዶ ሸንጎ ውሎ ሲመለስ ቤቱ ሳይደርስ ዝናብ ይጥላል። አሁን ዝናብ ሲጥል ሁለት መንታ ዛፎች አሉ እና እነዚህ ዛፎች ቅጠላቸው በጣም ብዙ ቅጠል ስላላቸው ዝናብ ያስጠልላሉ። በዛ መንገድ ላይም ብዙ ጊዜ እንደዚህ አይነት ዝናብ ሲዘንብ ሰዎች የሚጠለሉበት የታወቀ ዛፍ ነው። እዛ ዛፍ ላይ ንጉሱ ይጠለላሉ። አሁን ተጠለው እያሉ ዝናቡ ዘንብ ይቆይና አውሎ ንፋስ ቀላቅሎ ሲዘንብ ዛፉ አንደኛው በአንደኛው ላይ ይገነደስና ንጉሱን አጣብቆ ይዛቸዋል። አሁን አጣብቆ ይዞ አልገደላቸውም፣ ግን አጣብቋቸዋል። መሄድ መውጣት አይችሉም። እንደዛ ሆነው እያሉ ብቻቸው ነው፣ አጠገባቸው ሰው የለም። አሁን ምን እንደሚሆኑ ተቸገሩ። ሌሊቱ እየመጣ እየመሸ ነው። በኋላ አንድ አሞራ ይመጣና ከላይ ዛፍ ላይ ቁጭ ስል ያ በተጋደመው ዛፍ ላይ ቁጭ ስል ያያሉ ንጉሱ። አሁን ያና እዛ ንጉሱ ዛፍ ላይ ቁጭ ያለው ማን ነው ይላሉ። እኔ ቁራ ነኝ፣ መልእክት ታደርስልኛለህ? አዎ ጌታዬ፣ ለንጉስ መልእክት እንዴት አላደርስም? አደርሳለሁ። ምን እያልክ ነው የምታደርሰው? ዋ ዋ ዋ እያልኩ ነው የማደርሰው። ዋ እባክህ ጥፋና ጥፋ ከዚህ ይለዋል። አሁን ይሄዳል፣ ይደነግጥና ጥሎ ይሄዳል። አሁንም ሌላ ወፍ ይመጣል። አሁን ሲመጣ ቁጭ ስል በንጉስ ዛፍ ላይ የተቀመጠ ወፍ ማን ነው ማን ነው ይላል ንጉሱ። እኔ ወፍ ነኝ፣ መልእክት ልላክህ? አዎ ላኩ፣ ይላኩኝ፣ አደርሳለሁ። ምን እያልክ ነው? ውጭጭው 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 እያልኩ ነው። ውጭጭው እባክህ ጥፋና ጥፋ ከዚህ። ሶስተኛ ላይ አሁን እቺ ዋንጅ የምትባል ወፍ ትመጣለች። እሷ ቁጭ ስትል አሁንም ንጉሱ እንደ ልማዱ ማን ነው ንጉስ ዛፍ ላይ ተቀመጠው ብሎ ስል እኔ ዋንጄ ነኝ ትላለች ወፏ። መልእክት ልላክሽ? አዎ ይላኩኝ ጌታ፣ ያደርሳለሁ። ምን እያልሽ ነው የምታደርሽው? እኔማ እንዲህ እያልኩ ነው የማደርሰው። ንጉስ ስብሰባ ሄደዋል፣ ንጉስ ሸንጎ ወጥተዋል። ሸንጎ ሲሄዱ ካፊያ ዘንቧል፣ ሲመለሱም እንደዛው ካፊያ ዘንቧል። ሁለት ቀጋዎች መሀል ተጠልለዋል፣ ቀጋዎቹ ወድቀው አጣብቀዋቸዋል። ከትልቁ ቤት ትልቅ ጠገራ፣ ከትንሹ ቤት ትንሽ ጠገራ። ይሄ ማለት ንጉሱ አንጋፋ ሚስትና እመቤት ሚስትና ሌላ ሚስት ሁለት ሚስት አላቸው ከዛ እንደ ማለት ነው። ከትልቁ ቤት ትልቅ ወይፈን፣ ከትንሹ ቤት ትንሽ ወይፈን ይዛችሁ ድረሱ እያልኩ ነግራለሁ አለች። በጣም ጥሩ፣ በይ እንግዲህ ሂጂና መልእክቱን ንገሪ ይሏትና ብርርር እያለች ትሄዳለች ወደ ቤት። አሁን ትሄድና እዛ ንጉሱ ጓሮ ቤቷ አጠገብ ትደርስና ቁጥቋጦ ስለሆነ ኩሎ 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 ትላለች። ኩሎ ማለት በስዳምኛ ልንገር ልንገር ወይ ልንገር ልናገር ልናገር ማለት ነው። ቼክ ኩላክ ባኦና ሀሪ ይሏታል። ምን ማለት ነው? ኩላ ባሽ ጥፋና ጥፊ ከዚህ ይሏታል። አሁንም በራ ወደዛ ትሄድና ተመለሳውን ቦታው ትመጣና እንደዛው ትላለች። እቺ ወፍ ዛሬ ምንድን ነው ደግሞ? ይፈራታል። ገዴ ወፍ ስለሆነች ትከብራለችም ትፈራለችም፣ መጥፎ ነገር ይዛ መታለች ብሎ ስለሚሰጉ ነው አሁን የሚያባርሯት። ከዛ ደጋግማ ስትመጣ በይ ንገሪ እንግዲህ፣ ንጉስ ሸንጎ ወጥተዋል፣ ሸንጎ ሲሄዱ ካፊያ ዘንቧል፣
ሲመለሱም እንዲሁ ካፊያ ዘንቧል። በሁለት ጥጋዎች መካከል ተጠልለዋል። ጥጋዎቹ ወድቀው አጣብቋቸዋል። ከትልቁ ቤት ትልቅ ጠገራ፣ ከትንሹ ቤት ትንሽ ጠገራ፣ ከትልቁ ቤት ትልቅ ወይፈን፣ ከትንሹ ቤት ትንሽ ወይፈን ይዛችሁ ድረሱ ብለዋል ብላለች። አሁን ሰው ተደናገጠ። የተባለው ተይዞ ተሄደ። እንግዲህ ጠገራው ዛፉ ተቆርጦ የሚወጡበት ነው። ሁለቱ ወይፈኖች ያንን ቆርጠው የሚያነሱ ሰዎች፣ የአካባቢው ሰው ተሰብስቦ ነው የሚያወጣው። እዛ ቦታ በእምነቱ እንግዲህ ሰይጣን አጉል ነገር እንዳይጠናወታቸው ደም አፍስሶ ወደ ቤት ለማግባት ነው። ያ ተደረገና ንጉሱ ምንም ሳይሆኑ ቤት ይመጣሉ። ያችን ወፍ ይዘዋት ይመጣሉ። አሁን ይመጡና ጎተራ፣ ብዙ ጎተራዎች ግን ንጉስ ስለሆኑ አላቸው። አንዱ ጎተራ ጎሴ ጥሏታል። አሁን እዛ ሆና እህሉን እየበላች ትኖራለች። አሁንም ሸንጎ ሄደው ሲመጡ አንድ በአንድ ድምጽ ነው የሚ ገና ውጭ ሲገቡ በመከራዬ ቀን ከመከራ ያወጣሽኝ ከሞት ከስቃይ ያዳንሽኝ ወፌ አለሽልኝ ይላታል። እህሉ አልቆብኛል እንጂ ጌታ ያለሁኝ ትላለች። አሁንም ከዛ ጎተራ ውስጥ ያወጣትና ሌላ ጎተራ ውስጥ ይከታታል። አሁን እንደዛ ሲመላለስ እንደዛ ስላት ብዙ ጊዜ ከቆየች በኋላ ንጉሱም ወጥቶ ሲገባ እንደዛ እያላት ጎተራ እየቀየረላት ስትኖር፣ አንድ ቀን ሸንጎ እንደወጣ ሸንጎው በጣም የጠነከረ እንደ ወትሮው በቀላሉ የማያልቅ ይሆንና ከሚመለሱበት ቀን ትንሽ ይቆያሉ። አሁን ሲቆዩ እህሉ አለቀባት። የምትበላውን ስታጣ ከጎተራ ውስጥ ትወጣና ቤት ውስጥ መለቃቀም ትጀምራለች። አሁን ስትለቃቅም የንጉሱ ሚስት ወርቅ የምትጨምቅበት ትሄድና ትበላባታለች። አንቺ ወፍቴ ብዬሻለሁ፣ ዛሬ መታሻለሁ፣ እኔ እኮ የንጉሱ ልጅ ነኝ፣ ንክኝና ሞክሪያ ትላታለች። አሁንም ትለቅማለች። በኋላ አስቸግረች ታትነዘያለች። አንቺ የንጉስ ልጅ ከሆንሽ ታዲያ ልቅሽ ነው ትልና ቋ ስታረጋት ትሞታለች። አሁን ስትሞት በጣም ትደነግጣለች። የምታደርገውን ትችግርና ትደብቃለች። ያው በጊዜው ንጉሱ ይመለሱና አሁንም በተለመደ ቋንቋ ይጠሯታል። ድምጽ የለም፣ ይጠራሉ፣ ድምጽ የለም፣ ይጠራሉ፣ ድምጽ የለም። ከጎተራ ጎተራ ልጆች ግቡ፣ ውጡ፣ ፈልጉት ይባላል። ምንም ቢፈለግ አትገኝም። ከዛ አሁን ንጉሱ እኔ በመከራ ቀኔ ከዛ አይነት ችግር ያወጣችኝ ወፌ የሌለችበት አልኖር የሚልና ታንቆ ይሞታል። ከዛ የንጉሱ ታላቁ ልጅ እኔ አባቴ የሌለበት አልኖር የሚልና ታንቆ ይሞታል። የንጉሱ እናት እንደገና ልጄና የልጄ ልጅ የሌሉበት አልኖርም ብላ ታንቃ ትሞታለች። ቤተሰብ ጠቅላላ እገሌ በሌለበት እገሌ አልኖርም እያሉ እንደዛ አለቁ ይባላል። አመሰግናለሁ። እሺ። ወሙ ሶንጎ ሀሮመን ሀሪወቴ ሀሪማጤና ገኖመን ህጊወቴ ህጊማጤና ገኖመን ሽሾቴና ሽጋሾቴ ጤኖመን ሽሾና ሽጋሾ ቶኤ አማዶመን ለወ ምንኒ ለወ ሜሰን ሺሙ ምንኒ ሺማ ሜሰን ለወ ምንኒ ለወ ወራም ሺሙ ምንኒ ሺማ ወራም አድኔ ኢለይን የኩሌ ማይቱ ንጉሱ ከገደን ሶኒ ቆለ ከእንትኒ ኖሞ ዋሮ ኖሬ አማዶ ታይት ሬውሞ ዋሮ ሬራ አማዶ ታይት ዋንጆ ያኖ ታይንሶ ሬዮ ታይ ግዱላ ጎፍኖ የና ኖማ 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 አለች።
እሺ፣ አሁንም አበበ ነኝ። በአንድ መንደር አንድ በጣም ድሃና ለማኝ ሴት ነበረች። እና እቺ ሴት እየለመነች አንድ ትንሽ ደሳሳ ጎጆ አላት። በዛ ጎጆ ውስጥ ብቻዋን ዘግታ ትወጣና ለምና ውላ ማታ ያገኘችውን እዛ ቤቷ ትገባለች። አሁን እንደዛ ስትኖር አንድ ቀን መንገድ ላይ ንጉስ ከሸንጎ ሲመለሱ ያገኛታል። አሁን ያገኛትና መፋቂያ ይሰጧታል። እሷ ደሃናት እንጂ መልከ መልካም ቆንጆ ስለነበረች መፋቂያ ይሰጧታል። መፋቂያውን ትይዝና ቤቷ ትሄዳለች። ከቆይታ በኋላ ታረግዛለች። ታረግዝና ትወልዳለች። አሁን ወልዳ እንግዲህ ልጇን መፋቂያዬ ማለት በስዳምኛ ፊቆ ፍቂቅቾ ያ ብላ ተሰይሟለች። ከዛ በኋላ እየለመነች ልጁን ስታሳድገው ጨርቅ ቡትቶ ውስጥ እየደበቀችው ትሄዳለች። ስትመጣ የሷን ድምጽ ያቃል። ስትጠራው ሮጦ ይወጣል። ሌላ ሶስት መርቶ ሲጠራው ሌላ ድምጽ ባካው ሲሰማ አድፍጦ ያሳልፋል። አሁን እንደዛ ያረገች መከራውን ያያየች ስታሳድግ የዛ ቀደም ሲል ለሷ መፋቂያ የሰጣት ንጉስ ሚስት አልወለደችም ነበር። እመቤት ዋና ሚስቱ በኋላ እቺ ደሃ ሴት ያንን የመሰለ ቆንጆ ልጅ በድህነቷ ስታሳድግ ትቀናና አንድ ቀን እሷ ሄዳ እያለች መታ ልጁን ትሰርቀውና ሄዳ እቤቷ ወለድኩ ብላ ትዋሽና ተደግሶ ምን ተብሎ እልል እየተባለ እዛ ይቆያል። አሁን ሲቆይ ንጉሱም ደስ ብሎት እመቤቴ ሚስቴ ወለደች ብሎ ተደስቶ እያለ እቺ ደሃ ሴት ስትለምን ውላ ቤት መጣ። ሲሄድ ጨርቅ ቡትቶ አልብሼ የሚሄድ ፍቆ ፍቂቅቾ ያ አለህልኝ ወይ ስትለው ድምጽ የለም። አሁንም ተጣራች፣ ድምጽ የለም፣ ተጣራች፣ ድምጽ የለም። በኋላ ደነገጠችና ልጄ መፋቂያዬ፣ ልጄ ማስታወሻዬ እየጠፋብኝ እያለች ወጥታ ፍለጋ ስትዞር እዛ ንጉስ ቤት ድምጽ ትሰማለች። በኋላ የንጉስ ሚስት መሀን መሆኗን ታውቅና ተጠራጥራ እዛ ቤት ትጠጋና ትጠይቃለች፣ ምንድን ነው እዚህ ቤት ምን አለ? አይ እንደዚህ የንጉስ ሚስት እመቤት ንግስት ወልደው እንደዚህ ህዝቡ በጣም ተደስተው ንጉሱም ተደስተው እንደዚህ አሁን እልል እየተባለ እየተደገሰ ነው ያለው እና ለዚህ ነው ግርግሩ። እኔ እንደዚህ ልጅ ጠፍቶብኝ እንደዚህ አንቺ ደሃ ደግሞ ያንቺን ልጅ ማን እዚህ እመቤት ንግስት ወልዳ ሰው እየተደሰተ እያለ አንቺ ልጅ ደግሞ ልጄን ትላለች እዚህ መታ ወይ ወደዚህ ወይ ግብና ለንግስት ልጅ መውለድ ተደሰች ጨፍሪ ደግሞ ያንቺን ልጅ ይሏታል። አሁን ትጠራጠርና ወደ ቤቱ ጠጋትልና ሲሄድ አዋራ ጨርቅ ቡትቷል ብሼ የሚሄድህ ልጄ መፋቂያ አለህልኝ ወይ ትላለች። አሁን ያ ልጅ እዛ ሆኖ በትልቅ ቡልኮ ተጀባቡኜ በትልቅ ቤት ከራስጌና ከላይ ከበውኛል እንዴት ወጣለው ይላል። አላ ድምፁን ትሰማና ሮጣ ገብታ ያለ ምንም እንትን ልጇን ብድግ ታረግና ልጇም እሷ ላይ ይጠመጠማል። ይዛ ስትወጣ ግብ ግብ በኋላ ይሄ ተብሎ ሲታይ ሲወጣ ልጁ ዛሬ የተወለደ ሳይሆን የቆየ ትልቅ ልጅ። ከዛ ምንድነው ነገሩ ምስጢሩ? አይ ታሪኩ እንደዚህ 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 ነው። ቀደም ሲል እንደዚህ 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 መንገድ ሲሄድ ንጉስ ጌታዬ ድንገት እንደዚህ መንገድ ተገናኝተን መፋቂያ ሰጡኝ እና ያንን መፋቂያው ሲጄ ቤቴ ያስቀመጥኩት እና ከጊዜ በኋላ ይሄው ፍሬ ያገኘሁና ይሄንን ሰርቃኝ ነው ምናምን ነገር ብላ ትላለች። ንጉስ ይሰማሉ፣ በጣም ይናደዳሉ። ከዛም በኋላ እንዴት ሀገር መሪ ንጉስን የመሰለ ነገር ታታል ያለችልና ሚስቱን እመቤቱን ይገልና እችኛዋን ከልጇ ጋር እመቤት አድርጎ ኖረ ይባላል። አመሰግናለሁ። እሺ፣ አሁንም አበበ ነኝ። አንድ ሰውዬ ነበረ በጥንት ዘመን እና ይህ ሰው 9 ልጆች ነበሩት። ና እነዚህ ዘጠኙ ልጆች የግል ስማቸው እንደየቁጥራቸው ነው። የመጀመሪያው ልጅ አንዱ፣ የሁለተኛው ስም ሁለቱ፣ እንደዛ ያለ የዘጠነኛው እና የመጨረሻው ስም ዘጠኙ እየተባሉ እንደየ አወላለዳቸው ቅደም ተከተል ነው ስማቸው የተሰየመው። በኋላ ሰውየው በጣም ሀብታም ናቸው እና ሲኖሩ ከለታት አንድ ቀን ሰውየው ሸመገሉና ስራ መስራትም ሲያገታቸው ታናሹን ልጃቸውን ዘጠኙ የተባለውን ወላይታ ሀገር ሂድና ቡልኮ ግዛልኝ ብለው ይልኩታል። እንግዲህ የሚከደው በእግር ስለሆነ ሲኬድ አንድ 5 ቀን እዛ 2 ቀን ገበያ ሲመለሱ 5 ቀን ከ10 እስከ 12 ቀን መንገዱ ደርሶ መልስ ይፈጃል። እና ልጁ ሄዶ ያንን ገዝቶ እስከሚመጣ ድንገት አባትየው ይታመሙና በዚህ ማከል ይሞታሉ። ልጆች አባትየውን ቀብረው ካበቁ በኋላ ያለውን የአባትየውን ሀብት 8ቱ ብቻ ተከፋፍለው ለዘጠኙ አንድ ከስታ ወይፈን መርጠው ያስቀሩለታል። አሁን ዘጠኙ መልእክቱን አድርሶ ቡልኮን ገዝቶ ሲመለስ አባት ሞቷል። ወንድሞቹ 8ቱ ልጅ ተከፋፍለው ጨርሰዋል ቤት ውስጥ ያለውን ንብረት። ያችን አንድ ወይፈን ብቻ ሲያይ ይናደዳል። በጣም የሚያረገው ሲቸግረው ወይፈኑን ያርደና ቆዳውን አድርቆ ገበያ ይዞ ይሄዳል። አሁን ገበያ ሄዶ ሊሸጥ ሲያስማማ ይውላል፣ ገዢ ያጣል። በዛ መሀከል ዝናብ ይዘንባል። በገበያው መሀከል አንድ ትልቅ ዛፍ፣ ለዝናብ መጠለያ የሚሆን ዛፍ አለ። አሁን በዛ ዛፍ ላይ ዝናቡ ዘንቦ ሰዎቹ ሊጠለሉ ሲጠጉ እሱ ቀስ ብሎ ቆዳውን ይዝና ዛፉ ላይ ወጥቶ ይደበቃል። በኋላ ሰው ተሰብስቦ ዝናብ እየዘነበ ያለ ኃይለኛ ብልጭታ ሲሰማ ከብልጭታው አስከትሎ እሱ ያንን ድረቅ ቆዳ ያርገፈግፈዋል ዛፉ ላይ። ሰው ቀና ብሎም ለማየት ፈርቷል። መብረቅ መጣ ይልና የያዘውን እቃ ሁሉ እየጣለ ሽሽቱን የተመለሰም የለም በዛ ዝናብ። በኋላ እሱ ቀስ ብሎ ከዛ ቆዳውን ይጥልና ይወርድና እዛ ገበያተኛው የጣለውን ገንዘቡን ንብረቱን ጥሩ ጥሩ ነገር እየመረጠ አቅሙ የቻለውን ያክል ተሸክሞ ወደ ቤቱ ይሄዳል። አሁን ወንድሞቹ ያዩና በጣም ይደነቃሉ። አንተ ልጅ ይህን ሁሉ ሀብት ከየት አመጣህ? ምንድን ነው ሲሉት በጣም ይገርማቸዋል። በጣም ይገርማቸዋል። ዛሬ በዛሬ ገበያ የቆዳን ታሪክ ብታዩ ሌላ ነው። እንግዲህ አንድ ቆዳ የከስታ ወይፈን ቆዳ ይህንን ሁሉ ሲያወጣ አስቡታ። እንግዲህ እናንተ ማሰብ ትችላላችሁ። በጣም በጣም ጥሩ ጥሩ ቆዳ፣ ወፍራም ከብት ታርዶ የሚሄደው እንዴት እንደሚሆን ማሰብ ትችላላችሁ ይላቸዋል። እውነት ይመስላቸውና 8ቱም ያላቸውን ከብት ሸርክተው አርደው ጨርሱና ገፈው ቆዳውን አድርገው ክምር ክምር ቆዳ ተሸክሙ ሌላ ጊዜ ወደ ገበያ አሁን ይሄዳሉ። በዛ ገበያ የቆዳ ሽያጭ የተለመደ አይደለም። እንግዲህ በዛ ገበያ ማለት በዛ አካባቢ ቆዳ ለልብስ ነው። እያንዳንዱ ቤት ለቁርበት ማንጠፊያና ለቤት ውስጥ ነው እንጂ የሚገለገልበት ገበያ ውስጥ ሽያጭ አይታወቅም። ተራም የለውም፣ ቦታ መሸጫ ቦታም የለውም። አሁን ክምሩን ይዘው 8ቱ አንድ ቦታ ሲይዙ ገበያውን ግማሽ ያዙት። አረ ይህንን ግማታ ማንሱልን፣ ከዛ ተሸክሞ ሌላ ቦታ። እዛም ሲሄዱ አረ እዚህ ቆዳ ይሸጥ ማንሱ ከዚህ። ሲንገባ ለሉቅሩን ሙሉ እዛ ይውላሉ። መጨረሻ ላይ ይናደዳሉ። ከብቱ ታርዶ አልቋል፣ ቆዳው ልሸጥ ብሏል። አሁን ከዛ ተመልሰው ይመጡና ምንድነው ችግሩ? ምንድነው አንተ እንዴት አድርገህ ነው ያገኘኸው? አሁን እኔ በትክክል ነግራቸዋለሁ እንዴት እንደሚሆን። እኔን አሁን ይሄ ንብ እንዲገባና ማር እንዲያዘጋጅ የሚሰቀል ቀፎ አለ ዛፍ ላይ። እሱ ቀፎ ውስጥ አድርጋችሁ እሰሩኝና
ትልቅ መንገድ ዳር ዛፍ ላይ ይሰሩኝ። ከዛ በኋላ የቆዳውን ታሪክ ለዛ ሆኜ ነግራቸዋለሁ ይላቸዋል። እሺሉና ቆዳውን አምጥቶ እዛ መንገድ ዳር ይከምሩና እሱን እዛ ቀፎ ውስጥ ግጥም አድርገው ያስሩትና አውጥቶ ዛፍ ላይ ያስቀምጡታል። እናንተ በሉ ሂዱ ይላቸዋል። ወደ ቤታቸው ይሄዳሉ። አሁን ሲሄዱ አንድ መንገደኛ በጣም ቆንጆ በቅሎ ነጋዴ ነው፣ በቅሎ እየነዳ ይመጣል። አሁን ሲመጣ እንዲህ ቀና ብሎ ሲያይ ሰውዬ፣ አንተ ሰውዬ ምን ታደርጋለህ እዚህ ላይ? እዚህ ንጉስና ጌታ እንደሆን እዚህ አካባቢ እንደሆን ተመርጬ ነው እዚህ ተቀመጥኩኝ ይለዋል። እና ያኛውም የዋህ ኖሮ ስልጣን ፈላጊ ሆነና እኔ ለምን አሉንም እንደዛ፣ እኔ በቅሎ እንጠብቅልሃለሁ አንተ እዚህ ቦታ መሆን ትችላለህ ይለውና ይተከዋል እዛ። እሱን ሰውዬ እዛ ግጥም አድርጎ ያስርና እሱ በቅሎ ላይ ተቀምጦ ይመጣል ወደ ቤቱ። አሁን ሲመጣ ከየት አገኘህ ይችን በቅሎ ከየት አገኘህ? እናንተ እኔ ዛፍ ላይ እዛ ላይ ወጥቼ ቀፎ ንብ ማር የምታዘጋጅበት ቀፎ ላይ ወጥቼ ያለውን ታሪክ ብታዩ ይላቸዋል። እና እዛ ላይ ብንወጣ ይመጣል እንኳን አንድ በቅሎ እኔ አንድ ሰው አንድ በቅሎ አምጥቻለሁ። ብዙ ነገር እዛ ብቆይ ብዙ ነገር ይመጣል። እናንተ ልነግራችሁ ብዬ ነው በአንዷ በቅሎ የመጣሁኝ ይላቸዋል። አሁንም እነሱ አንዳንዱን እየሰቀለ ላይ ይወጣሉ። እዛ እንደ በቅፎ እየታሰሩ ላይ ይታሰራሉ። ከዛ በኋላ እሱ ቀስ እያለ ቅፎ እንግዲህ የሚታሰረው በገመድ እየወጣ ነው። አንድ ሰው ላይ ይወጣል፣ ሌላው መሬት ቅፎን ያስረዋል። እየተሳበ ነው የሚወጣው፣ እዛ ላይ ይታሰራል። እሱ ለካ ያችን ገመድ የታሰረችዋን ገመድ አላላቀቃት፣ ጫፏ አለች፣ በእያንዳንዱ እንትን ላይ አለች። ልክ እነሱ ወጥቶ ከሰጠው ቅሎ በኋላ ገመዷን ሳብ ሲያደርግ ቀፎ ከጫፉ ላይ ወርቃል። እየተከሰከሱ ስምንቱን ጨረሰና ከብቶቹ ኦልሬዲ አልቀዋል። ንብረት አለ፣ ቡና አለ፣ እንሰት አለ፣ መሬት አለ እና ጠቅላላ የአባቱን ሀብት በዛ ወንድሞቹን ጨርሶ በሰላምና ሀብታም ሆኖ ኖረ ይባላል። አመሰግናለሁ።
እሺ፣ ይስሐቅ ነኝ። አንዲት በጣም የተጨቆነች በግ ነበረች። እንደዚሁም ደግሞ የተጨቆነች ፍየል ነበረች። ሌሎች ከብቶች ወደ ጫካ እንደዚሁም ደግሞ ወደ ተለያዩ ለም ሳር እንዲበሉ ሲወሰዱ፣ ሌሎች ከብቶችም ፍየሎችም በጎችም ሲወሰዱ እነዚህን ምስኪን ናቸው ብለው ደካማም ናቸው ብለው የቤት አካባቢ ሰፈር ያውሏቸው ነበር። እነዚህ በጎች እቺ በግና እቺ ፍየል ሁልጊዜ እንደተበደሉ ናቸው። ከብቶችን ወደ ሆራ ፍልውሃ ነው የምንለው፣ ወደዛ በጎችንም ፍየሎችንም ሰዎች የአካባቢ ሰዎች አንድ ላይ ተሰባስበው ይወስዷቸዋል። በጣም ሩቅ ነው ይሄ ጠበል ፍልውሃ ያለበት በጣም ሩቅ ነው። አንበሳ አለ፣ ነብር አለ፣ መንገዱም አስቸጋሪ ነው። አንድ ቀን ውሎ ወይ ሁለት ቀን ውሎ የሚመለሱበት መንገድ ነው። ያንን የሚወስዷቸው ወተት የምትሰጠዋን ላም፣ በሬዎችን፣ ፍየሎችን፣ ሌሎችን ጉልበት ያላቸውና ደህና ደህና ሆኑትን ጠቅላላ እየወሰዱም ይህንን ጠበል ያጠጧቸዋል። ሳርም ጥሩ ሳር ወዳለበት ወስዶ ያበሏቸዋል። እቺ እነዚህ የተጎሳቆሉ በግና ፍየል ማንም ወደዛ የሚወስዳቸው የለም። እዛው ቤት አካባቢ ብቻ ያዝሯቸዋል፣ እዛው ያጎሳቁሏቸዋል፣ እዛው ነው የሚያዞሯቸው። ከእለታት አንድ ቀን እነዚህ እች በግና እች ፍየል ተመካከሉ። እኛ ለምን ሆራ ሄደን ጠበል ሄደን አንጠጣም? እዛ ፍልውሃው የታባቱ እንሂድ እንተባባሉና ሁለቱም ተያያዙና ሩጫቸው ስሮጡ 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 መንገድ ላይ በጣም ጫካ ነው። ነብር አለ፣ አንበሳ አለ፣ ቀበሮ አለ። ያን ጫካ ብቻቸው ነው የሚሄዱት። መቼስ በጣም ስለተጨቆኑ በጣም ስለተበደሉ መጠጣት አለብን ብለው ቁልቁለቱን ስለወጡ አንበሳ ያጋጥማቸዋል። አንቺ ፍየልና በግ ወዴት ነው የምትሄዱት? ይላል ጌታው። ጉድ አልሰማኝ? ምንድን ነው? ከኋላችን ሰማይ ተሰበረ፣ መሬት ተሰነጠቀ። ስለዚህ ነፍሳችን ልናድን እየሮጥን እኮ ነው። እርሶም ነፍሶን ያድኑ ሲባል አንበሳው ሊበላቸው የፈለገው ደነገጠና ወደ ጫካ ልም ከዛ እሱን አለ። አሁን እንደገና ስሮጡ ስሮጡ ነብር ያገኛሉ። ነብር ሆዬ፣ አንቺ በግና ፍየል ወዴት ነው የምትሄዱት? ጌታው አልሰሙም? እንደጉድ ምንድን ነው? ሰማዩ ተሰንጥቆ መሬቱ እንደዚሁ ተሰብሮ ነብሳችን ልናድን እየሮጥን ነው። ወይኔ ጉዳይ አለና ነብሩም ሩጫ፣ ጅቡንም፣ ቀበሬውንም፣ ምኑንም፣ ሁሉን አራዊት እንዲህ እያሉ እያሉ እያታለሉ ያንን ገደል ደረሱ። ደረሱና ሆራውን ጠጥተው ጠጥተው ማንም ሰው አጠገባቸው የለም። እንደው የሚከላከላቸው ማንም የለ። አውሬ እንደፈለገ ሊበላቸው ይችላል። ነገር ግን ያንን ጠበል ጠጥተው 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 አሁን እንግዲህ ሲሄዱ ወደ ጠበሉ የሄዱበት ቁልቁለት ነው፣ መውጫው ዳገት ነው። ቀስ ብለው እንግዲህ ይህንን ፍል ውሃውንም ስለጠጡ ሆዳቸው ሞልቷል። እንደው ዳገቱን አንድ ሁለት ስሉ መሀል መንገድ ሳይደርሱ መሸባቸው። ሲመሽባቸው አንድ ትልቅ ዛፍ አለ፣ እንደዚህ ብቻ ወደ ጎን ያደገ ጥላ ነው። እዛ ደረሱና መሽቷል፣ አሁን ምን እንሁን ምን እንሁን፣ እንውጣ እዚህ ዛፍ ላይ አለ። ፍየሏን ነበር ቀስ ብሎ ፍየል ድሮም ዛፍ ነገር ላይ ለመውጣት ትንሽ ትሞክራለች። በጎም እንደምንም ነብስ ነውና ሁለቱም ወጡና ላይ ዛፉ ላይ ቁጭ ብሎ ተደበቁ። መሸ። ላካ ጫካ ነው። እኩለ ሌሊት ማታ መሸት ስል ያ ጥላ ያ ዛፉ ስር ማታ ማታ አራዊት አንበሳው፣ ነብሩም፣ ጅቡም፣ ተኩላውም ሁሉም ተሰብስቦ እዛ ምን ምን ማድረግ እንዳለባቸው ምን እንዳገኙ የሚመካከሩበት ቦታ ነበር። አሁን እዛ ዛፍ ላይ በጓና ፍየሏ ቁጭ ብሎ እያሉ ላይ ይሰማሉ። እነሱ ግን አንበሳው፣ ነብሩ፣ እነዚያ አራዊት ውስጥ ተሰብስበው አላያቸውም። እዚህ ዛፍ ላይ ያሉትን ውስጥ ይመካከራሉ። ምን ይላሉ? አንበሳው ጎበዝ አለ፣ ዛሬ ጉድ ሆንኩ እኮ። ምን ሆኑ ጌታው? ይላል አንዲት ከሴታ በግና ፍየል እንዴት እንዳታለሉኝ፣ እንዴት አታለሉ። ሊበላቸው እንዲህ ሲዘጋጅ ሰማይ ተሰበረ፣ መሬት ተሰነጠቀ ብሎ ሲሉን ጊዜ እኔ እውነት መሰለኝና ሩጨ። ጉድ ጉድ አለ። እጅ ማን ነው ነብሩ? እኔንም እኮ ገጥሞኛል ነው። ወይ ጉድ ወይ ጉድ! ምን አሉ? እኔንም ሰማዩ ተሰነጠቀ መሬቱ። ወይ ጉድ! ጅቡም እንደዚያ፣ ተኩሎ ሁሉም እንዲህ ሲመካከሩ አሁን እላይ ይሰማሉ። በጓና ፍየሏ ሰምቶ ሰምቶ። በዚህ መሀል ደግሞ መከራ ነው። ይህን ጠበል በጓ በጣም ስለጠጣች ሽንት ወጠራል። ምን ትሁን አሁን? ሽንቷን ከሸናች ሽንቱ የት ላይ ነው ሄዶ የሚያርፈው? አንበሳውና ነብሩ ላይ ነው የሚያርፈው። በዚህ ጊዜ ይበሏቸው። ቀስ ብላ ተጠጋችና ፍየሏን፣ ፍየል ሆዬ ወየ። ቀስ ተባብሎ በሹክሹክታ ሽንት እኮ ወጠረኝ፣ ምን ይሻላል? ስማ አንቺ ደግሞ ይኸው እዚህ መሬት ላይ የሚመካከሩት አትሰሚም? ታዲያ ምን ይሻላል? ይኸው እንዲሁኝ ትላታለች ፍየሏ። በጓን በጓ ጸጉር ብቻ ነው። ይኸው አሁን ሽንት መሽናሽን ዛፉ ላይ ወደ ላይ ከፍ አድርግና ገልበጥ ብለሽ ጭንቅላትሽን ዘቅዘቅ አድርግና ሽኝ። በዚህ ጊዜ ሽንቱ ጸጉርሽ ላይ እዛው ይቀራል እንጂ ወደ መሬት አይፈስም። እዚህን ጊዜ አይዙንም እና እንደዚያ ይሆናል ብላ ትመክራለች። ሊሞክር አለች። አዎ ሞክሪ ዝባል። በጎዬ ቀስ ብላ ዛፉ ላይ ለመገልበጥ እንዲህ ስትሞክር ድሮም እጀላት አንሸራተታትና ከዛ ከዛፉ ላይ መጣችና እነዚህ አራዊቶች ተሰብስበው ቁጭ ባሉበት መሀላቸው ላይ
አትላለች።
በዚህን ጊዜ የተሰበሰቡት ፈራቶች፣ አንበሳው፣ ነብሩ፣ ጅቡ፣ ይሄ ቀን ሰማይ ይሰነጠቃል፣ መሬት ይሰነጠቅና ይከፈላል፣ ሰማይ ደግሞ ይወድቃል የሚባለውን ስለሰሙ አሁን ይቺ ጉዙፏ በግ መታማላቸው ዱዋ አስትል ሰማዩ ተሰብሮ እነሱ ላይ የወደቀ መሰላቸውና አንበሳውን በአቅጣጫው ወደዛ፣ ነብሩን በስ፣ ጅቡን በስ፣ ሁሉም ነፍሳቸውን ለማውጣት አካባቢውን ጥለው ሸሹ። ከዛ በኋላ ፍየሏና በጓ ወርደው ስነጋ ጊዜ ቀስ ብለው ተዝናንተው በሰላም ወደ ቤታቸው ገቡ። እግዚአብሔር እነዚህን የተጎዱትን የተበደሉትን በልዩ ጥበቡና በልዩ ዘዴ መግቧቸው ከነዛ አራዊቶች ሁሉ አጥርፎ በሰላም ወደ ሰፈራቸው ተመለሱ። አመሰግናለሁ።